ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 እና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ሰኔ 15 2010 ዓ.ም ምረት ፕሮግራማችን ጀመረ።
ይቅርታ የኔ ጽፈት ያሳሳታሉላ። ዛሬ ሰኞ ሐምሌ እንጂ ሰኔ አይደለም። በሰዎች ጥፋት እድገት አይገኝምና የጥፋት መልእክተኞች ሊጠነቀቁ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አስተሳሰቡ።
የዚህ ሰዎች ህይወት መርገፍ በከተታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨትና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ ፈልጋለሁ።
ዝርዝሩን ከአዲስ አበባ ደርሶናል። በሰዓቱ አቢር እስና ቀርባለን።
በኢትዮ ኤርትራ አዲስ ግንኙነት ተንታኞች ምን ይላሉ?
አሁን ይህንንም እናስከትላለን።
ከምሽቱ ያለን ዜና መካከል ለዋና ዋናዎቹ ደግሞ አሉላ፣
እየተጋጋመ የመጣው የቀረጥ ጭማሪ ላይ ያተኮረው የንግድ ጦርነት ወይም ግጭት ያንሰራራ ባለው የዓለም ምጣኔ ሀብት ይዞታ ላይ አደጋ ይደቅናል ሲል የዓለም የገንዘብ ድርጅት IMF አስጠነቀቀ። ኤርትራ በኢትዮጵያ የነበራትን ከበርካታ ዓመታት በፊት ዘጋ ኤምባሲዋን ዛሬ ከፈተች። በፊንላንዷ ዋና ከተማ ሄልሲንኪ ከሩሲያ አቻቸው ጋር ከቭላድሚር ፑቲን ጋር በያዙት ጉባኤ ሞስኮ በአገራቸው ፕሬዝዳንታዊ ምርጫ ጣልቃ ገብ ስራ መስራቷን አስመልክቶ ሰፊ ጊዜ ወስጄ አነጋገርኳቸው ሲሉ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ተናገሩ የሚሉት ይገኙባቸዋል። ሌሎችም አሉ።
አመሰግናለሁ። የአዊ ዞን ነዋሪዎች የአመራርና የጸጥታ ኃላፊዎችን እስር ቤት አስገቧቸው። መጽሔት ይዘግብበታል።
ሰላም ጤና ይስጥልን። እንደምን አመሻችሁ ክብራትና ክብራን አድማጮቻችን። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲስ አበበ ነን። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት።
አሁን የሰዓቱን የዓለም ዜና ኤርትራ በኢትዮጵያ የነበራትንና ከበርካታ ዓመታት አስቀድሞም የተዘጋ ኤምባሲዋን ዛሬ ከፍታለች። የአስመራው የአዲስ አበባ ኤምባሲ ለመከፈት የተወሰደው ወይም አስመራ የአዲስ አበባ ኤምባሲዋን ለመክፈት የወሰደችው እርምጃ ይፋ የተደረገው 2 አስርታት ለዘለቀው የጎረቤታሞቹ ወታደራዊ ፍጥጫ ማብቂያ ያደረገው የሰላም ስምምነት በተፈረመ 1 ሳምንት ውስጥ ነው። መሀል አዲስ አበባ የሚገኘው የኤርትራ ኤምባሲ ቁልፍ በደማቅ አቀባበል የታጀበውን የ3 ቀናት የኢትዮጵያ ጉብኝታቸውን አጠናቀው በዛሬው ዕለት ወደ አገራቸው ለተመለሱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አዲስ አበባን ከመልቀቃቸው አስቀድሞ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱ አገሮች ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ከመመለሳቸው በተጨማሪ በአስመራና በአዲስ አበባ መካከል ተቋርጦ የነበረውን የአየር በረራ እንዲሁም የወደቦች ግንባታና አገልግሎትም መልሰው ለመጀመር ተስማምተዋል።
በፊንላንዷ ዋና ከተማ ሄልሲንኪ ከሩሲያው አቻቸው ቭላድሚር ፑቲን ጋራ በያዙት ጉባኤ ሞስኮ በዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ ጣልቃ ገብ ስራ መስራቷን አስመልክቶ ሰፊ ጊዜ ወስጄ አነጋገርኳቸው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይሁን እንጂ ለዚህ ድርጊቷ ሩሲያን በቀጥታ ያለመውቀሳቸውም ተዘግቧል። ፕሬዝዳንቱ አክለውም በዛሬው ንግግራችን ሩሲያ በአገራችን የምርጫ ሂደቶች ጣልቃ መግባቷን በተመለከተ በአካል ተገናኝቶ መነጋገርን የመሰለ ነገር የለም ብለዋል። ትራምፕ ይህን ያሉት ከንግግራቸው በኋላ ከሩሲያ መሪ ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። የዩናይትድ ስቴትስ የስለላ ተቋማት ሩሲያ በ2016 የአሜሪካ ፕሬዝዳንታዊ ምርጫ ጣልቃ መግባቷን ካረጋገጡበት ድምዳሜ ላይ መድረሳቸው ይታወሳል። ይሁን እንጂ ፕሬዝዳንት ፑቲን በዛሬው ጋዜጣዊ መግለጫ ወቅት በሰጡት አስተያየት ሩሲያ ፈጽሞ ጣልቃ ያለመግባቷን ደግሜ ልናገር፣ ወደፊትም በአሜሪካ የውስጥ ጉዳይ በአሜሪካ የምርጫ ሂደት ጣልቃ መግባት እቅድም የላት ብለዋል። የፑቲንን ምላሽ አስመልክቶ ጥያቄ የቀረበላቸው ትራምፕ በበኩላቸው በዩናይትድ ስቴትስ የስለላ ተቋማት በእጅጉ እንደሚተማመኑ ተናግረው ነገር ግን ፑቲንም አጥብቀው ነው ያስተባበሉት ብለዋል።
እየተጋጋሚ መጣው የቀረጥ ጭማሪ ላይ ያተኮረው የንግድ ጦርነትና ግጭት ያንሰራራ ባለው የዓለም የምጣኔ ሀብት ይዞታ ላይ አደጋ ይደቅናል ሲል የዓለም የገንዘብ ድርጅት IMF አስጠንቅቋል። IMF ይህን ማስጠንቀቂያ ያወጣው የዩናይትድ ስቴትስ ፕሬዝዳንት አገራቸው ከተለያዩ አገሮች በመታስገባቸው ሸቀጦች ላይ የጣሉትን የቀረጥ ጭማሪ ተከትሎ በመላሹ ሌሎች አገሮችም ከፍ ያለ ቀረጥ በመጣል ላይ መሆናቸው ተገልጧል። በአማራ ክልል በአዊ ዞን በዚገም ወረዳ ቀላጅ ከተማ ነዋሪዎች ያነሱት የመሰረተ ልማት ጥያቄ ለረጅም ዓመት ሊመለስላቸው ባለመቻሉ የዞኑ አመራሮችና የጸጥታ ኃላፊዎች ፖሊስ ጣቢያ ታስረው እንዲቆዩ ማድረጋቸውን የአካባቢዎች ነዋሪዎች ተናገሩ። ነዋሪዎቹ ከፍተኛ የክልል ባለስልጣናት መጥተው እስኪያነጋግሩንና መልስ እስኪሰጡን ድረስ አመራሮችን አስረው እንዲያቆይ ኃላፊነት የተሰጠው ፖሊስ ጣቢያ ታዲያ በድብቅ ከእስር ቤቱ እንዲወጡ አድርጓቸዋል ብለዋል። ይህንንም ተከትሎ ከፖሊስ ጋር በተፈጠረ ግጭት 4 ሰዎች መቁሰላቸው ተዘግቧል። የአዊ ዞን ዋና አስተዳዳሪ በበኩላቸው ምንም አይነት የመብራት አገልግሎት የሌላት ብቸኛዋ ወረዳ አስመልክቶ የህዝቡን ጥያቄኛ ምንጋራለን በአመራሮቹ ላይ የተወሰደው እርምጃም አግባብ አይደለም ሲሉ ኮንነውታል።
አርማጮች ዜና የምትተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። አገራቸው ከታሊባን ጋር ቀጥታ ንግግር እንድታደርግ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ዲፕሎማቶቻቸውን ማዘዛቸውን አንድ ታዋቂ የዩናይትድ ስቴትስ ጋዜጣ ዘገበ። ከሸማቂ ቡድን መሪዎች ጋር የሚደረገውና በፕሬዝዳንቱ የታዘዘው ድርድር በአፍጋኒስታን ለ17 ዓመታት ለዘለቀው ጦርነት ማብቂያ ለማበጀት የታለመ መሆኑን ከፍተኛ የዩናይትድ ስቴትስና የአፍጋኒስታን ባለስልጣናት ዋቢ አድርጎ የጻፈ የኒውዮርክ ታይምስ ጋዜጣ ውሳኔው ዩናይትድ ስቴትስ ከዚህ ቀደም አፍጋኒስታንን አስመልክቶ ስታራምድ በቆየችው ፖሊሲ አይነተኛ የሚሰኝ ለውጥ የሚያመጣ ነው ብሏል። ጋዜጣው በትናንት እትሙ እንደዘረዘረው በቅርቡ ወደ አፍጋኒስታንና ወደ ፓኪስታን የተጓዙት ከፍተኛ የዩናይትድ ስቴትስ ባለስልጣናት ከታሊባን ጋር ለታሰበው የቀጥታ ድርድር ለማዘጋጀት በሁለቱም አገሮች ከሚመለከታቸው ወገኖች ጋር ተገናኝተው ተነጋግረዋል። ፍሬያማ ሊሆን የሚችል የሰላም ድርድር መጀመር የሚቻልበትን ብቸኛ መንገድ አስመልክቶ በዩናይትድ ስቴትስና በአፍጋኒስታን ባለስልጣናት ዘንድ እያደር እየጨመረ የመጣ መግባባት መኖሩንም ሪፖርቱ ጠቁሟል። የኒውዮርክ ታይምስ ዘገባ አክሎም የዩናይትድ ስቴትስ ጦር ከአፍጋኒስታን ጠቅሎ እንዲወጣ ለተያዘው እቅድ ስኬት የዩናይትድ ስቴትስ በድርድሮቹ ይበልጥ ቀጥተኛ የሆነ ሚና ሊኖራት እንደሚገባ መስማማታቸውንም አክሎ አመልክቷል።
በመጨረሻም ከአንድ የኢራን የመንግስት መጋዘን ሰብሮ የገቡ የእስራኤል የጸጥታ ሰራተኞች በአስር ሺዎች ገጾች የሚገመት የቴህራንን የኒውክሌር መሳሪያ ቅመማ እቅድ የሚያመለክቱ ሰነዶችና ቁጥራቸው 200 የሚጠጋ የኮምፒውተር ዲስኮችን አሾልከው ማውጣታቸውን ታዋቂው የመገናኛ ብዙሃን ምንጮች ጠቁመዋል። የኒውዮርክ ታይምስ ጋዜጣ በእሁድ እትሙ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተባሉትን ሰነዶች የዩናይት ስቴትሱን ፕሬዚዳንት ዶናልድ ትራምፕን እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት በቴህራን የኒውክሌር ቅመማ ፕሮግራም ዙሪያ ከኢራን ጋር ተደርሶ ከነበረው ስምምነት አገራቸውን እንዲያስወጡ ተጠቅመውበታል ወይም ለመገፋፋት ተጠቅመውበታል ሲል ጽፏል። ኔታንያሁ በተጨማሪም ቴህራን ወደፊት የአቶሚክ ቦምብ የመስራት ፍላጎት አላት ሲሉ ይከራከራሉ። የብሪታንያው ዘ ታይምስ ጋዜጣ በበኩሉ ለንባብ አበቃው ሌላ ዘገባው 3 የዩናይትድ ስቴትስ ዘጋቢዎች ባለፈው ሳምንት በእስራኤል መንግስት ጋባዥነት ሰነዶቹን መመርመራቸውን አረጋግጧል። ጋዜጣው አክሎም ኢራን የኒውክሌር ቅመማ ፕሮግራሟ ለሰላማዊ ዓላማ ብቻ የታለመ ነው ስትል አጥብቃ ብትከራከርም የምንጊዜም ዓላማዋ ግን ከዚህ የተለየና የኒውክሌር ጦር መሳሪያ መስራት የተያዘ እቅድ ይመስላል ብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
እሺ፣ መልካም ነው። አሉላ አመሰግናለሁ። እኔንም አመሰግናለሁ። አሁን ከዜናው በኋላ እንግዲህ ምናምን ጠብቀን ነበር ሙዚቃ ቤት አይደለም?
ልክ ነው።
መኪናው ተበላሽቷል።
መኪና ትለዋለህ እንግዲህ አድማጮች፣ የቱ መኪና እንዳይሉ።
እሺ፣ ኮምፒውተራችን
ማጫወቻ ኮምፒውተራችን ተሰናክሏል እያልክ ነው።
ቅድም መጀመሪያ ላይ ስንጀምርም እኮ የመክፈቻ ሙዚቃዋ ደንገርገር ልክ እኛ እንደተደነጋገር ነው።
ልክ ነው።
ዛሬ ሰኞ ሐምሌ 9 ቀን መሆኑን ከይቅርታ ጋር እኔ ነኝ የማረመው። እኔ የጻፍኩት አሳስቶ ነው። አንተ
የቀን ነገር አዲሱ ሁልጊዜ ያሳስተናል። የኢትዮጵያ ካላንደር ያንተ ብቻ ስህተት አይደለም፣ እኔም ብዙ ጊዜ ይገጥመኛል። በአማርኛ ወይም በኢትዮጵያ የቀን መቁጠሪያ ሰዓታችንን ማስተካከል ግድ አለብን አይደል?
በፈረንጅ መቁጠር ጀምረን እኮ ነው መከራ የገባን።
የቀላቀለን እንቸገራለን።
ዛሬ ሰኞ ነው። እንደገና እሁድ ልናረጋው ደግሞ እንፈልጋለን።
ለምን ዜማ
ትላንትና ራዲዮ መጽሔት ተራው ነበር። ወቅታዊ ጉዳዮች አየሩን ተሻሙብን። ጀመር አድርገን እናንተ ዛሬ እሁድ ሐምሌ 8 ምናምን አለና ልክ የዳላሱን የስፖርት የኢትዮጵያ ቀን ሲከበር ያለውን መንፈስ አመጣንና ሰዓታችን አለቀ። ግን ፕሮግራም አሳሰቢያ ተጠቀምንበት እኔና ሰለሞን።
ጥሩ አድርገሃል። አዲሱ አልነበርኩም በቀጥታ ስርጭቱ ላይ አልረዳሁም። ጥሩ አድርገህ አስተዋውቀሃል። ይሄ እንግዲህ ወደ ዋናው የዛሬ ዘገባችን ለመሄድ አንተ መኪና የምትለው ኮምፒውተራችን እስኪተባበረን ድረስ ዝግጅቶቻችን እንድናስተዋውቅ ነው።
ዛሬ እንዳልኩት እንግዲህ ከራዲዮ መጽሔት ምንም አላለፈም። ስለዚህ ራዲዮ መጽሔትን በከፊል እንደግማለን። የሚቀሩም ይኖራሉ። ለምሳሌ አሁን ለዛሬ ስናዘጋጅ እንደምታውቀው እስከተወሰነ ሄድንና እስክንድር ነጋ የነገረን ነገር አለ ስለ ኳሱ።
ቀደም ሲል ራሱ አስቀርተነው ነበር።
ንጉሥ አክሊሉ አልተላለፈም። ብዙ አድማጭ ይፈልጋል። እንደውም እኔ እስክንድርን ስታቸው ነበር፣ ስንትን ስቀልድበት ነበር። ዋንጫ ሲጫወቱ እንደው አንተ ስትቁነጥነት ነበር የመደጋፊ ነው ስለው በሳቅ ሞታ። እኔ የዋሽንግተን ነኝ ግን ቢሆንም ስፖርት አልጠላም በጣም ጎበዝ ባልሆንም እያለ ነበር። እሱ አለ።
ሌላም ሌሎች ታሪኮችም አሉ።
የጦር ተዋጊ ፓይለት የተያነጋገርነው አለ። እሱ አላለፈም።
የአየር ኃይሉ ካፒቴን
አልተላለፈም። የሰዓሊና ገጣሚ ገብረ ክርስቶስ ደስታ በዚህ በኳሱ አካባቢ እዛ ሄጄ ተመልክቻለሁ እሱ ላይ እና ደግሞ ዓለም ፀሐይም ነበረች እሷንም እናቀርባለን ብለናል። ይሄ ሁሉ አለ። ሰሞኑን
ነው
ብርሃን መኪናው ሰራ ነው የምትለው መሰለኝ።
እሺ መልካም። እንግዲህ ወደ መደበኛው ዝግጅታችን እንመለስ።
ዜና ስንጨርስ የሚጫወተው ሙዚቃ አጫውታልን ወደሚቀጥለው እናልፋለን። በዜና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ አሉላ ከበደና
እኔም አዲሱ አበበ ነን። አሁን ወደ ዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ በተለያዩ የአገሪቱ ክፍሎች ግጭቶች ይቀሰቀሳሉ ያሏቸው ኃይሎች ከድርጊቶቻቸው እንዲታቀቡ አሳስበዋል። የመከላከያ ሚኒስቴርና የፌዴራል ፖሊስ ህገ መንግስታዊ ግዴታቸውን እንዲወጡም አስገንዝበዋል። የፌዴራል መንግስቱ ሀገር እንደሚያረጋጋ ማረጋግጠዋል። የሀገሪቱን ብሩህ ተስፋ ለማጨለም ለሚሹ ኃይሎች ህዝቡ እድል እንደማይሰጥ ጠቅላይ ሚኒስትር አብይ አህመድ አበክረው ገልጠዋል። መለስካቸው ነው ያላከልን።
ዛሬ ረፋዱ ላይ ጠቅላይ ሚኒስትር አብይ አህመድ ላለፉት 3 ቀናት በኢትዮጵያ የሥራ ጉብኝት ሲያደርጉ የቆዩትን የኤርትራውን ፕሬዚዳንት አቶ ኢሳያስ አፈወርቂንና የመሩትን የልዑካን ቡድን ከሸኙ በኋላ ስለ ወቅታዊው የኢትዮጵያ ሁኔታ መግለጫ መስጠታቸው ታወቀ። በቦሌ ዓለም አቀፍ አውሮፕላን ማረፊያ ይህን መግለጫ የሰጡት ዶክተር አብይ አህመድ እንዳስታወቁት ሰሞኑን እንኳ ፍቅርና ይቅርታ እየተሰበከ በነበረበት ወቅት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች የኢትዮጵያውያን ሕይወት ሲረግፍ እንደነበረ አልሸሸጉም። በሶማሌና በኦሮሚያ አዋሳኝ ስፍራዎች ብቻ ሳይሆን በኦሮሚያና በአማራ፣ በአማራና በትግራይ፣ በሲዳማና በወላይታ ሕዝቦች መካከል ግጭቶች እንዲፈጠሩ የሚጥሩ አካላት እንዳሉም አስታውቀዋል። ይህን ግጭት ለሚቀሰቅሱ ኃይሎችም ማሳሰቢያ አላቸው።
የዚህ ሰዎች ሕይወት መርገፍ በቀጥታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨት እና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ ይህን ድርጊት በሚፈጥሩም ሆነ በሚሳተፉ አካላት ላይ የመከላከያ ሰራዊትና የፌዴራል ፖሊስ ሕጋዊ እርምጃ እንዲወስዱም ትዕዛዝ ሰጥተዋል።
የሀገር መከላከያ ሚኒስቴር እንዲሁም የፌዴራል ፖሊስ ከዚህ ሰዓት ጀምሮ በየትኛውም ቀጠና ሕዝብን ከሕዝብ በሚያጋጩ የሰው ሕይወት ከሚያጠፉ እና ከሚያስጠፉ ድርጊት ውስጥ የሚሳተፉ ግለሰቦችና ቡድኖች ለሕግ ፊት እንድታቀርቡ መሀል ገብታችሁም እያጋጠመ ያለውን ችግር ረገብ እንዲል ሀገራዊ እና ሕገ መንግስታዊ ኃላፊነታችሁ እንድትወጡ ስራችሁን በምትሰሩበት ወቅት በተቻለ መጠን አክሳሪ እንዳይሆን አስፊ እንዳይሆን ተጨማሪ ኪሳራ የሚያመጣ እንዳይሆን ሞያዊ ለባዊና ለመረጃ ላይ የታከለ ስራ በመስራት ህዝብ ሳይሞት ንብረት ሳይወድም የሰው አካል ሳይጎድል ሰላም ይወርድበት መንገድ ለመፍጠር ሞያዊ ብቃታችሁን እንድታሳዩና ዳግም የሀገር ኩራት መሆናችሁን በተግባር እንድታረጋግጡ ካደራችሁ ላሳስባችሁ ፈልጋለሁ።
ዶክተር አብይ አህመድ አሁን የሚታዩት ግጭቶች አዲስ የተጀመረውን የለውጥ ሂደት እንደማያደናቅፉት በተደጋጋሚ ሲገልጹ ቆይተዋል። ትናንት በሚሊኒየም አዳራሽ በተካሄደው የኢትዮጵያና የኤርትራ እርቅና ሰላም ማፍሰሪያ ዝግጅት ላይም ይህን የለውጥ ሂደት ሞት እንደማይቀለብሰውም ተናግረዋል። በዚህ መግለጫቸውም መንግስታቸው ሰላም ለማስፈን ያለውን ቁርጠኝነት ገልጸው ለህዝቡ ጥሪ አቅርበዋል።
የፌደራል መንግስት ባለው ሁለመናዊ የመንግስት አቅምና ብቃት ሁኔታውን እየተከታተለ ለህዝብ የሚያሳውቅ ጉዳዩንም የሚያረጋጋ መሆኑን ላረጋግጥላችሁ ፈልጋለሁ። የኢትዮጵያ መጻኢ ጉዞ ብሩህ ተስፋ ያለው ወደ እድገት ጎዳና የሚሄድ ስለሆነ ይህ እንዳይሆን ለሚመኙ ለየትኛውም አካላት እድል ፈንታ ሳንሰጥ ተባብረን ተቀናጅተን ለሰላም፣ ለፍቅር፣ ለመሻገር፣ ለብልጽግና አብረን እንድንሰራ ከአደራ ጀምር ጠይቃለሁ።
ይህን መግለጫ ተከትለውም የኦሮሚያና የኢትዮጵያ ሶማሌ ብሔራዊ ክልላዊ ርዕሳነ መስተዳድር የመከላከያ ሰራዊትና የፌዴራል ፖሊስ ግጭቶች በሚስተዋሉባቸው የሁለቱ ክልሎች አጎራባች ስፍራዎች እንዲሰማሩ መስማማታቸውን የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ አህመድ ሸዴ አስታውቀዋል። በሌላ ዜና ፕሬዚዳንት ኢሳያስ አፈወርቂና በኢትዮጵያ የነበራቸውን ጉብኝት አጠናቀው ወደ አስመራ ከመመለሳቸው በፊት በአዲስ አበባ ለዓመታት ተዘግቶ የቆየውን የኤርትራ ኤምባሲ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እንደገና ከፍተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተነታኔው ክፍል እናልፋለን። ቀደም ሲል በዜናውም ላይ ገልጸነዋል። በአማራ ክልል አዊ ዞን ዚገም ወረዳ ክላሽ ከተማ ነዋሪዎች ያነሱት የመሰረተ ልማት ጥያቄ ለረጅም ዓመታት ሊመለስላቸው ባለመቻሉ የዞን አመራሮችና የጸጥታ ኃላፊዎችን ፖሊስ ጣቢያ ታስረው እንዲቆዩ አድርገዋል። ነዋሪዎቹ ከፍተኛ የክልል ባለስልጣናት መጥተው እስከሚያነጋግሩን አመራሮቹን አስራችሁ አቆዩልን ብለው በአደራ የሰጡት ለፖሊስ ነው። ነገር ግን ፖሊስ በድብቅ እንዲወጡ አድርጎብናል ብለው ከፖሊስ ጋር በተፈጠረ ግጭት 4 ሰዎች ቆስለዋል። ምንም የመብራት አገልግሎት የሌለባት ብቸኛዋ የአዊ ወረዳም ብሔረሰብ ዋና አስተዳዳሪ የህዝቡን ጥያቄ እኛም እንጋራለን ይላሉ። በአመራሮቹ ላይ የተወሰደውን እርምጃ ግን አግባብነት የለውም ሲሉ ኮንነውታል። ጽዮን ግርማ ነች ያዘጋጀችው።
መላከ ህይወት ሀብተ ማርያም አላምረው የዚገም ወረዳ ቤተ ክህነት ስራ አስኪያጅ ናቸው። በወረዳው ቅላሽ ከተማ ቅዳሜና እሁድ ከተፈጠረው ግጭት ቀደም ብሎ የነበረውን ታሪክ ለአሜሪካ ድምጽ በስልክ አብራርተዋል።
ተደጋጋሚ ህዝቡ እየጠየቀ ነበረ፣ ምላሽ ያላገኙ አሉ። እንግዲህ ወረዳው በጣም ምርታማ ትርፍ አምራች ለክልል ለዞን አሳልፎ እስከ ሌላ ሀገር የሚመግብ የበርበሬ ጤፍ ልዩ ልዩ ምርቶችን የሚያመርት ሀገር ነው። ስለዚህ ወረዳው ከተቋቋመ ጀምሮ ድሮም ምንም አይነት የመብራት አገልግሎት የለውም። በዞናችን 9 የገጠር ወረዳዎችና 3 የከተማ አስተዳደሮች 12 ወረዳዎች አሉ። ከነዛ ሁሉ አስፋልት የሌለው መብራት ፈጽሞ የሌለው በአማራ ክልል ካሉት ወረዳዎች ብቸኛው ጨለማ ወረዳ ነው ያወረዳ እና በዛ ምክንያት አስፋልትም ይፈቀድልን መንገድ መብራትም እንደሌላው ሀገር እንጠቀም በሚል ያው ተደጋጋሚ ለረጅም ዘመናት ሲጠይቅ የነበረ ህዝብ ነው። ሰሞኑን ወደ ክልል የተደራጀ 4 መኪና ህዝብ ሂዶ የመሰረተ ልማት ጥያቄ ሲያቀርብ ያው ጥሩ የሆነ ምላሽ አላገኙም።
መብራት ጨርሱን ነው የሌለው?
አጨርሶ ለዘመናት ምንም መብራት የለም። በቃ
ስልካችሁን በምን ቻርጅ ታደርጋላችሁ?
ጄኔሬተር ነው። በከተማ አጠቃላይ በወረዳው አና ከተማና በገጠር ከተሞች ሁሉም በጄኔሬተር ነው እና ሰሞኑ ሰዎች ይሳሰሩ ሲባል ችግር ተፈጠረ ሲባል ሰለይከል 40 ደቂቃ ብልጭ ያደርጋሉ። ከዛ በኋላ መልሰው ያጠፉታል። አሁን መብራት የለም እና
መስመሩ አለ።
መስመሩ ተዘርግቷል እና እያንዳንዱ የመንግስት ሴክተር ራሱ ጄኔሬተር ገዝቷ እንዳንዱ ይጠቀማል፣ አንዳንዱ በእጅ ነው። ራሱ የፖሊስ ምርመራ የሚያጣሩት በእጃቸው ነው። ፍርድ ቤት ሁሉም ነገር እየተሰራል በእጅ ነው። እና ወጣቶች ስራ የስራ እድል ፈጠራ ጋራጅ የተለያየ በቴክኒክ ነው የሰለጠኑ ስራ ለመፍጠር መብራት ወሳኝ ነው። ይህን እስካላገኘን የኛ ጣሰንታችን ምንድን ነው የሚል ተስፋ ወደ መቁረጥ ነው ወጣቱ እየገባ ያለው።
ምን ያህል ጊዜ ሆነው ይሄን ቅሬታ ስታቀርቡ ስትሄዱ ስትመለሱ?
ምን ቀን አለው? በየአመቱ ሁለቴ ሶስቴ አራቴ ሁለት መኪናም ሶስት መኪናም ይሞላል። ክልልም ሂደናል። ፌዴራል መብራት ኃይል ላሱ ሁለት አውቶቡስ ሞልተን ባለፈው አመት ሂደናል። እንደገና በልዩ በኮሚቴ ተደራጅቶ እስከ ጠቅላይ ሚኒስትር ቢሮ ድረስ ባለፈው አመት ክረምት ላይ ሂደን ፕሬቻለ ከሳል ስቴሽን ብሬከር ያስፈልገዋል ሲባል የዛሬ አመት ያስፈቀድነው ብሬከር ሰሞኑን ጭቅጭቅ ሲነጥልቅ በአመቱ ወደ ሳብስቴሽን ቦታ ሄደ አሉ አርብ ሐሙስ አካባቢ።
በዚህ የመሰረተ ልማት ችግር የተማረሩ የአካባቢው ነዋሪዎች ማክሰኞ ዕለት ባህር ዳር ወደሚገኘው የክልሉ መንግስት ጽህፈት ቤት አቤቱታ ለማቅረብ ሄደው ባገኙት ምላሽ ባለመደሰታቸው ቅዳሜ ዕለት ወደ ከተማው የመጡ የጸጥታ ኃላፊን ጨምሮ አራት የዞኑ አመራሮች ፖሊስ እንዲያስር አድርጓል ብለውናል ያነጋገርናቸው የከተማው ነዋሪዎች። ለደህንነቴ ስለምሰጋ ስሜ አይጠቀስ ያለ አንድ ነዋሪ በስልክ የተፈጠረውን ለአሜሪካ ድምጽ ሲናገር፣
ቅዳሜ ጠዋት ነው የተፈጠረው። ከዞን የመጡ አመራሮች ነበሩ፣ አራት አመራሮች። እነሱ ሊያወያዩ ሲመጡ ቀጥታ ህዝቡ መግባት አለባችሁ፣ እናንተ ተደጋጋሚ አመልክተናል፣ ችግራችን እየፈታችሁ ስላልሆነ በቃ እናንተ እስር ቤት መግባት አለባችሁ፣ የበላይ አካል መጥቶ ማወያየት አለብን በሚል ህዝቡ፣ ወጣቱ፣ አጠቃላይ ህዝቡ ባንድ ላይ እስር ቤት እንዲቆዩ የማድረግ ስራ ተሰርቶ ነበረ።
ስለዚህ እነሱን ሰው በሀይል ነው ወደ ፖሊስ እንዲገቡ ያደረጋቸው።
በመጡ አዳራሽ አመራሩን ይሰበስቡታል። በዚያን ሰዓት ወጣቱም ህዝቡን ተሰብስቦ ሄዶ በቃ ስብሰባውን አቋርጡትና ወደ አራት ወደ አምስት እዚያ ካኮ ጎጥ ላይ ሰው እየታረደ እየወደቀ ለምንድን ነው እዚህ የምትሰበስቡት? በቃ የእኛን ችግር አዳምጡ፣ እኛን ማዳመጥ ከፈለጋችሁ አሁን ቀጥታ ወደ ፖሊስ ጣቢያ ግቡ፣ ህጋዊ ሁኑልን፣ የሚመለከት አካል መጡ አዋይም፣ ከዛ ውጭ ሌላ ውስጥ እንገባለን በሚል ወጣቱ ሲናገር እነሱም ፈቃደኛ በመሆን ቀጥታ ወደ ፖሊስ ጣቢያ ሄደው የሚገ
ከዛ በኋላ ምን ሆነ?
ከዛ በኋላ ወጣቱ ምንድን ያደረገው እናንተን ልንጎዳ አይደለም፣ በቃ እዚህ ቆዩ፣ እናንተን የሚመለከት እናንተን ደውሉ፣ ከክልልም ከተለያየ ቦታ የሚመለከተው አካል ይምጣና ችግራችን ይፍታለን ብሎ ተግባብተው ከተለያዩ በኋላ በስንት ሰዓት እንደሆነ ባልታወቀ እስከ ስድስት እስከ ሰባት ወጣቱ እንደነበረ ነው እዛ እየነገሩ የነበረው። ስምንት ሰዓት አካባቢ ከፌዴራል አራት መኪናዎች መጥተው ይዘዋቸው ቀጥታ ወጥተው ሂደዋል ወደ እንጅባራ ነው። ከዛ በኋላ ጠዋት ነው ወጣቱ ሂዶ ሰዎቹ አለመኖራቸውን ካወቀ በኋላ ለምንድን ነው እነዚህን ሰዎች የላካችኋቸው ለምንድን ነው በሚል አለመግባባት ተፈጥሮ ያው ከፖሊስ ቀጥታ ተተኩሶ አራት ልጆች እንዲመቱ የተደረገ።
ነዋሪዎቹ እንደሚሉት አመራሮቹ ሌሊት ወጥተው እንዲሄዱ በመደረጉ ጠዋት ወጣቶች ሲመጡ ከፖሊስ ጋር ተጋጭተዋል ነው። በዚህም አራት ሰዎች በጥይት ተመተው ሶስቱ ባህር ዳር ሆስፒታል፣ አንዱ ደግሞ ቻግኒ ሆስፒታል ለተሻለ ሕክምና ተልከው በመታከም ላይ ይገኛሉ ተብሏል። መላከ ሕይወት ሀብተ ማርያም አመራሮቹን ማሰሩ ከህግ አኳያ ተገቢ ባይሆንም ሁኔታውን ለማረጋጋት ግን እኛም ሽማግሌም ገብቶበት ወጣቶቹን መክረን ሰላም ለመፍጠር ጥረት አድርገን ነበር፣ ፖሊሶቹ ቢታገሱ ጥሩ ነበር ብለዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አየን ብርሃን በበኩላቸው የከተማው ህዝብ የመሰረተ ልማት ጥያቄ የእኛም ጥያቄ ነው፣ ከውይይት ባለፈ ምንም የተገኘ ለውጥ የለም ብለውናል።
ትክክል ነው። ከአሁን በፊት የመብራት ጥያቄ መሰረት አድርጎ መንግስት ፖል ዘርግቷል፣ ረጅም አመት ያስቆጠረ። ያ ፖል አክቲቭ ሆኖ አገልግሎት መስጠት አልቻለም። አንዳንዴ ከመምጣት ያሻገር ህብረተሰቡ አገልግሎት እያገኘ ባለመሆኑ ቅሬታውን ሲያነሳ ቆይቷል። የወረዳ አመራር፣ የዞን አመራር፣ በየጊዜው የክልል አመራርም አጀንዳ ያደርገዋል ሲል ነገር ግን የስሚ ችግር አለበት ከማለት ባሻገር ቶሎ መፍትሄ መስጠት አልቻሉ። አሁን ሰሞኑን ብሬከር አዲስ መንገድ ገዝተው አስገብተዋል። ገና እስካሁን ድረስ መፍትሄ ያላገኘ ጉዳይ ነው። አገልግሎት ያለመስጠት ነው። ኦልሞስት መብራት የማያገኝ ወረዳ ነው ሆኖ ያለው። ያ ቅሬታ ውስጥ ለውስጥ ብዙ ጊዜ እስከ ፌዴራል ድረስ እንትን ሂደናል። እስከ ክልል እነሱም ሂደዋል። ከፌዴራል የተለያዩ አካላት ሂደው መፍትሄ ያለማግኘት ችግር አለ። ይህንም ይፈታላቸዋል ከማለት ፈጥኖ ቴክኒካል ቡድኑ ተቋቁሞ ችግሩን ለይቶ ህዝብ ያነሳው ነገር ትክክል ነው በማለት አፕሪሼት ከማድረግ ውጭ መፍትሄ በመስጠት ላይ ባለው ችግር አንዱ ቅሬታ ሆኖ የተነሳው ይሄ ነው።
አቶ አየና ያይዘው እንዲህ ያሉ የልማት ጥያቄዎች ቶሎ ቢመለሱ ጥሩ ነው። ለመብራት ኃይል ምላሽ እንዲሰጠን ተደጋጋሚ ጥያቄ በደብዳቤ አቅርበናል ግን ምላሽ ማግኘት አልቻልንም ብለዋል። በአመራሮቹ ላይ የተፈጠረውን በተመለከተ ያንድ ቀን ችግር ነው፣ አሁን አመራሮቹ ተለቀዋል። ከዛ በኋላም ከጸጥታ መዋቅር የተካተተበትና የተውጣጣ ቡድን ወደ አካባቢው ተልኮ ዛሬ ውይይት ተጀምሯል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ ወደ ትንታኔ የሚወስደን ክፍለ ጊዜ ነው። አድማጮች፣ በኢትዮጵያ የተለያዩ አካባቢዎች እየተከሰቱ ያሉ ወይም እየታዩ ያሉ ግድያዎችና ግጭቶችን ለማስቀረት አገሪቱን በፍጥነት ወደ ዲሞክራሲያዊ ስርዓት ማስገባትና ፍትሐዊና ህጋዊ ተቋማትን መገንባት አስፈላጊ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገለጡ። ጠቅላይ ሚኒስትር አብይ አህመድ እስካሁን ያከናወኗቸውን መልካም ጉዳዮች የሚያጠናክር አገሪቱን ወደ ተረጋጋ ሁኔታ የሚመልስና የወደፊቱንም አቅጣጫ አመላካች የሆነ ወይንም የጠርጊያ መንገድ ሊያሳዩን ይገባልን ብለዋል። ጽዮን ግርማ አቶ አበባ አያሌውን ከአዲስ አበባ ዩኒቨርሲቲ፣ የህግ ባለሙያውን አቶ ሙሉጌታ አረጋዊንና አቶ ጀዋር መሐመድን ከዚህ ከዩናይትድ ስቴትስ አወያይታ ተከታዩን አጠናቅራለች።
ቅዳሜ ዕለት በሐዋሳ ከተማ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የሰላም ዋጋ ላልገባቸው ላሏቸው አካላት መልእክት አስተላልፈዋል። ኢትዮጵያ ውስጥ አሁንም ሰዎች እንደሚሞቱ፣ በሰላም ወጥተው መግባት እንደሚሳናቸውም ጠቅሰዋል። ይህንን ድርጊት ይፈጽማሉ ያሏቸውንም አካላት ለመጨረሻ ጊዜ ያሉትን ጥሪ አቀርበዋል። በኢትዮጵያ የፖለቲካ ጉዳይ ላይ በንቃት የሚሳተፉ 3 ሰዎችን በጠቅላይ ሚኒስትሩ አስተያየት ላይ ሐሳባቸውን ሊሰጡ ጋብዘን ነበር። የታሪክ መምህሩ አቶ አበባው አያሌው ከአዲስ አበባ ዩኒቨርሲቲ፣ የህግ መምህሩ አቶ ሙልጌታ አረጋዊ ከአዲስ አበባ ዩኒቨርሲቲ እንዲሁም የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ከዩናይትድ ስቴትስ ትላንት ባቀረብነው የመጀመሪያው ክፍል አስተያየታቸው በሀገሪቱ ውስጥ የሚፈጠሩ ችግሮችን ዳሰው ጠቅላይ ሚኒስትሩ ያነሷቸው ችግሮች ልክ ነው፣ በሀገሪቱ ውስጥ አሁንም አሉ ብለው ነበር። ጠቅላይ ሚኒስትሩ እነዚህን ችግሮች ለማስወገድ ማድረግ ይገባቸዋል የሚሉትን አስተያየት ደግሞ በዛሬው ክፍል ይዣለሁ። አቶ ጀዋር መሐመድ ይህን ሐሳባቸውን ከሚሰጡበት ይጀምራል የዛሬው ውይይት።
ዛቻው ብዙ የሚያዋጣ አይመስለኝም። ከዚህ በፊትም ስለሆነው የነበረው ነገር አለ። የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል፣ በመንግስት ደረጃ በጠቅላይ ሚኒስትሩ ተቀባይነት አጥቷል። ይህ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል። ጥሩ ጥሩ ስራ ሰርተ የፖለቲካ ምህዳሩን ሰፋ አድርገውታል። ሚዲያዎችን ፈቅደዋል። በሽብር የተፈረጁ ድርጅቶች ያተነስቶላቸዋል። ግን ወደፊት ዲሞክራሲያዊ ስርዓት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራም። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርዓት ነው የሚካሄደው የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁትም። ከአምባገነናዊ ስርዓት ወጥተሽ ወደ ዲሞክራሲያዊ ስርዓት ማትሄጂ ከሆነ ያለው ምርጫ ሁለት፣ አንደኛ አሁን የተጀመረው ስርዓት አልበኝነትና ብጥብጥ እየተስፋፋ ይሄዳል። ሁለተኛ ጠቅላይ ሚኒስትሩ ያሳዩት ነገር ይመጣል። ምንድነው ይሄ? ህግን ከማስፈን ይልቅ በጉልበት የሚበጠብጡ ሰዎች ወደ መጨቀፍ ፍለግ ይኬዳል። በአንድ ሁለት ሲባል ወደ አምባገነን ስርዓት የሚካሄድበት ሁኔታ ይፈጠራል። እዚህ ጋር ልጀምር። ጠቅላይ ሚኒስትሩ እኮ ሲሪየስ ከሆነ በዚህ ጉዳይ ላይ አንደኛ ከተቃዋሚዎች ጋር ቁጭ ብሎ መደራደር አለበት። ሁለተኛ ለምሳሌ በኦሮሚያና በሶማሌ ክልል እየተደረገ ያለውን ነገር ማን ያደረገ እንደሆነ ሁሉም ሰው ያውቃል። የጠቅላይ ሚኒስትሩ ኮንሰርን እና ሀሳባቸው ይገባኛል። ሀገር ሰላም የማስከበር ግዴታም እንዳለባቸው ይገባኛል። ግን ኢትዮጵያ አሁን ባለችበት ደረጃ ማንኛውም ኃይል ሊያረጋጋት አይችልም። ማንኛውም ኃይል ወታደራዊ ጣልቃ ገብነት ሊያረጋጋት አይችልም። ኢንፋክት የተረጋጋ ወታደራዊና የደህንነት ተቋም የለንም። አሁን የኢትዮጵያ ችግር ትላንትናም ዛሬም ስለው የነበረውና ስመክረው የነበረው የኢትዮጵያ ችግር የፖለቲካዊ ችግር ነው። ፖለቲካዊ መፍትሄ እንጂ የሴኪሪቲ መፍትሄ አያስፈልግም። መፍትሄው ሀገሪቷን በፍጥነት ወደ ዲሞክራሲ ማሸጋገር ነው። ይህን ለማድረግ ደግም የምመክረው ጠቅላይ ሚኒስትሩና ገዢው ፓርቲ ከተቃዋሚ ጋር ቁጭ ብለው በምን አይነት ምርጫ፣ በምን አይነት ሂደት፣ በምን አይነት ምርጫ ቦርድ ሀገሪቷን ወደ አዲስ መንግስት እናሸጋግራለን ማለቱ ነው ሀገር የሚያረጋጋው እንጂ ወደ ጥቡጢና ወደ ጠመንጃ ከተመለስን አሁንም ሀገር ወደ ማፍረስና ደም መፋሰስ ነው የምንሄደው።
እሳቸውም እንዳረጋገጡት ሰዎች አሁንም እየሞቱ ነው፣ ግጭቶች አሉ እያሉ ነው። እኛም በሪፖርታችን ስንሰራ ቆይተናል። አርብ ዕለት ለምሳሌ ጭናክሰን ውስጥ በሶማሌ ክልልና በኦሮሚያ ክልል ውስጥ ሰዎች መሞታቸውን ስንዘግብ ነበርና በእንደሱ ማምጣት ይቻላል ወይ? የሚፈለገውን ለውጥ ማስቆም ይቻላል ወይ?
የሚቻል ይመስለኛል። በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ ይሄን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ፍርሃት አልነበረንም ምንም አይነት ፍርሃት አልነበረንም አገሪቱ ስትገዛ የነበረው በተጻፈ ፍርሃት በሕገ መንግስቱ በጸደቀው መሰረት ሳይሆን ባልተጻፈ ሕግ ነው ስትመራ የነበረው ሁለተኛ እያንዳንዱ ክልል የፖሊስ ኃይል አለው የልዩ ፖሊስ ኃይል ማለት ነው ያንን ያዛ ስለዚህ በኦሮሚያና አሁን በሶማሌ ክልል ላይ የሚከሰከው ምንድነው አንደኛ በመከላከያ ኃይሉ የሚታገዝ ነው የሶማሌ ክልል ልዩ ኃይል የሚባለው ማለት ነው ሁለተኛ የኦሮሚያን ስለወሰደው ደግሞ አንደኛ ህዝቡ አልታጠቀም መሳሪያው ተገፋ ሁለተኛ ደግሞ ለሰላም የቆመ ነው ስለዚህ ይሄ እስከሆነ ድረስ ጠቅላይ ሚኒስትሩ ማድረግ ያለባቸው ምንድነው አንደኛ ትልቁ ነገር ያልተጻፈ ፍርሃት አገሪቱን እየገዛ ስለሆነ ያን ያልተጻፈ ፍርሃት በተጻፈው መሰረት ያስተዳድሩልን። ሁለተኛ ማስፈራሪያም አይደለም ዛቻም አይደለም የሰጡት። ዛቻ ሳይሆን የሰጡት ምንድነው አይ እርምጃ መውሰድ አለባቸው። እርምጃ ደግሞ ከወሰዱ በተፈጣቸው ስልጣን ማለት ነው። በጠቅላይ ሚኒስትርነታቸው መሰረት ያንን እርምጃ መውሰድ አለባቸው። ዛቻም አይደለም አለበለዚያ አገሪቱ ምስቅልቅል ውስጥ ትገባለች።
አቶ አበባ በጣም አመሰግናለሁ። አቶ ሙልጌታ ምን መደረግ አለበት? ጠቅላይ ሚኒስትሩ ምንድነው ማድረግ ያለባቸው? ከዚህ ንግግራቸው ባሻገር የሚለው ላይ አስተያየት ይስጡልን። የህግ ባለሙያም ስለሆነ
ጃር ያለው ላይ ስማማል። እነሱ ጃር እንዳለው ነው መሆን ያለበት። ባጭሩ ምንድነው መደረግ ያለበት? አሁን ጠቅላይ ሚኒስትር አብይ ያሮጌ መንግስት መሪ ናቸው። አሁንም መንግስታቸው አሮጌ ነው ያረግ ነው። አሁን ኢህአዴግ እንደነበረው ቀጥሎ እሳቸው የሚፈልጉት አይነት ለውጥ መምጣት የሚችል አይመስለኝም። ሶ ከባድ ችግር ነው የሚጠብቃቸው ወይም ከባድ ኃላፊነት ነው የሚጠብቃቸው አይመስለኝም። ጠቅላላ ስርዓቱን ሪፎርም የማድረግ የመቀየር ወይም የማስተካከል ስራ ይጠብቃቸዋል። ለምሳሌ ቅድም እንደነካሁት በህግ የሚገዛ ፖሊስ ከሌለሽ፣ በህግ የሚገዛ ፍርድ ቤት ከሌለሽ፣ በህግ የሚገዛ መርማሪ ከሌለ፣ አቃቢ ህግ ከሌለ እንዴት ነው ሰዎች መብት የሚጠበቀው? ልክ እንደተባለው ሀገሪቱ በኢትዮጵያ የተለያዩ የፖለቲካ ኃይሎች በሚያቀርቧቸው ጥያቄዎች እና ትግሎች በጣም የተወጠረች ሀገር ናት እና እነዚህ ልዩነቶች በህጋዊ መንገድ ማስተናገድ የምትችልበት አግባብ ካልፈጠርሽ እንዴት ነው ወደፊት የምትሄጂው? ሰው ጠቅላይ ሚኒስትሩ እኔ ከጠቅላይ ሚኒስትሩ ያደርጋሉ ብዬ የምጠብቀው ምንድን ነው? ሰው ኮንፊዥን ውስጥ ነው ያለው ይመስለኛል። የኢትዮጵያ ህዝብ በተለይ በጣም ማሰብ የሚችል ሰው ጠቅላይ ሚኒስትር አብይ የት ነው መሄድ የሚፈልጉት? እስካሁን በገጽ አልነገሩንም እና የሆነ ጠቅለል ያለ ሮድ ማፕ ይሰጡ። እንዳልኩት አሮጌው መንግስት በአዲስ መንግስት የመተካት ስራ አዳዲስ ተቋሞችን ልክ ጀዋር እንዳለው ዴሞክራቲክ ተቋሞችን ለመፍጠር የጀምሩት ጥሩ ነው ብዬ አስባለሁ።
እሺ አቶ አበባው የሚጨምረው ነገር አለ እያሉ ነው ይቀጥሉ።
እኔ ምልሽ ምን መሰለሽ እስካሁን ድረስ አገሪቱ በስርዓት አይደለም የምትገዛው። ስርዓት የሌለበት ሁሉም ደግሞ ስርዓቱን በጠበቀ መንገድ አንደኛ ህግ አስፈጻሚው ራሱ የፓርቲ አባል ነው፣ ሁለተኛ ደግሞ ህግን ያወጣል የምትይው የፓርቲ አባል ነው። እንዳለ ስርዓት የሌለባት ሀገር ነው ያለኩ። አሁን አስቸጋሪ የሆነው ምንድነው በድሮው በዛው የተቀዳው ካድሬ ከላይ እስከታች ተሰማርቷል። እነዛን ለመመለስ ነው የሚፈልጉት የተወሰኑ ሰዎች ማለት ነው።
ስለዚህ አሁን
እነዛን ድሮ እንደሚቀነቀነው ዲሞክራቲክ ሴንትራሊዝም ምን ወስነው ይሄን ነው አንድ ስልጣን የተሰጠው ጠቅላይ ሚኒስትር እዚህ ውሳኔ መውሰድ አይችልም እየተባለ ይሄ ነው አገሪቱ ላይ ችግር የፈጠረው። አሁን
ሶስታችሁም እንደገባኝ የህግ ተቋማት ወይም ደግሞ የህግ ስርዓት ይኖር ነው አይደለም ለማጠቃለል
ነው።
አቶ ሙልጌታ
ነው
አቶ ጀዋር
አዎ የህግ ስርዓት ያንንም ደግሞ በዲሞክራሲያዊ ስርዓት በምርጫ አዲስ መንግስት ተመስርቶ ሀገሪቷ በህግ መሰረት ትጀምራለች።
ሶስታችሁንም በጣም አመሰግናለሁ። አቶ አበባ እያሌው ከአዲስ አበባ፣ አቶ ሙልጌታ አረጋዊ ከዋሽንግተን ዲሲ ግን የነዋሪነታቸው በአዲስ አበባ ነው፣ እንደዚሁም አቶ ጀዋር መሐመድ ከዩናይትድ ስቴትስ ሶስታችሁንም በጣም አመሰግናለሁ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን የአድማጮች አስተያየት ይቀርባል ብለን ነበር፣ ሰዓት የለንም። በ2022054492 ኤክስቴንሽን 14 የምትደውሉበት ማለት ነው።
አሁን ሰዓቱ ታዲያ በኢትዮጵያና በአካባቢዋ ከምሽቱ 3:34 መሆኑን የስቱዲዮ ሰዓታችን ያመለክታል።
የሰኞ ምሽት ፕሮግራም ሁለተኛ አጋማሽ ተጀመረ።
የአሁኑ ቦታ ታዲያ የለመደው ደግሞ የስፖርት ዝግጅት ነው።
ትናንት ስፖርትን ብናነሳ የዓለም ዋንጫ ሻምፒዮና ተፈጽሟል፣ በዕለቱ ገልጠናል። ይህንንም
የፈረንሳይና የክሮሽያን ጨዋታ ፈረንሳይ 4-2 በሆነ ውጤት አሸንፎ የ2018 ሻምፒዮን ይሆነበት።
ዛሬ ደግሞ ሰሎሞን የስፖርቱን ጊዜ ለራዲዮ መጽሔት ሰጥቷል።
እናም ዛሬ እሁዱ ዛሬ ቀኑ እሁድ መሆኑን እናስታውስ ነው ሰኞ ሳይሆን ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ሐምሌ 8 2010 ዓመተ ምህረት እሁድ ሐምሌ 8 አለን አይደል?
እሁድ ሐምሌ 8 ብለናል ሰኞ አይደለም ስንል የለቱን መንፈስ ያመጣ ይመስላል አዲሱና ዛሬ እሁድ ነው አሉን። ቀጥል።
አሁን ቀጥል። እናም ዳላስ ውስጥ የኳሱ ውድድር በተካሄደበት ስፍራ ካለው ዶም ውስጥ
የኢትዮጵያ ቀን እየተከበረ መሆኑ ነው። አዲሱ ትኩሱን ስሜት የሚያመጣው ነው ቦታው ጋር ለቀረ ነው
ደግሞ እዛ ዶም ውስጥ ያለው መስለኝ አሁን ያገና
እኛ ያልነበርነውንም ወስተር ከንኮ
በተለይ ደምቆ የተከበረው የኢትዮጵያ ቀን ነበርና
ታዳሚውንም ዘና አድርጓል ነው የምትለኝ አዲሱ?
አዎ። ፕሬዝዳንቱ ለጠቅላይ ሚኒስትር አብይ አህመድ ከህዝቡና ከፌዴሬሽኑ የተላለፈላቸውን መልእክትም ያሰማው በዚህ ወቅት ነበር።
በእርግጥም አዲሱ ሞቅና ደመቅ ያለ እንደነበር መገመት ይቻላል። ቀጥሏ
ፕሬዚዳንት አብይ ኑሩልኝን፣ ጸሐፊውን ያሬድ ነጋሽንና ጋዜጠኛ እስክንድር ነጋንም ለበዓሉ ግምገማ እንዲያካሂዱ ጋበዝኳቸው።
ከማንን ጀምር ታዲያ?
ከፌዴሬሽኑ ፕሬዚዳንትና ጸሐፊን እነሳ፣ እስክንድርም በኋላ እናቆየው። በዚህ ላይ እንግዲህ እንደሚጠበቀውም መጀመሪያ እነሱ በዓሉ ስኬታማ ነበር፣ ጥሩ ነበር፣ ተዋጥቶለታል ነው ያሉት። እኔ ግን እስቲ እናንተ ይሄ ጎደለ፣ ይሄ መኖር ነበረበት የምትሉትን ንገሩኝ እንጂ አድናቆቱን ህዝቡ ራሱ ይሰጣችኋል ብዬ በቅድሚያ ፕሬዝዳንቱ እንዲናገሩ ወይም እንዲናገር ለአብይ ድል ሰጠሁ።
እሺ፣ አመሰግናለሁ አቶ አዲሱ። በዓሉ በጥሩ ሁኔታ ነበር የተከፈተው። አጀማመሩ ደስ ይላል። የጎደሉ አንዳንድ ነገሮች ታዝበናል። አሁንም ከጠቅላላ የስራ አስኪያጅ አባላቶች ጋር እየተነጋገር ነው፣ ገና ሳይረሳ በትኩሱ።
መቼም ይሄን ፕሮግራም እናንተ ተሰብስባችሁ ሳትገመግሙ በፊት አየር ላይ እናወላዋለን፣ አድማጭ ይሰማልና በቦታው የነበሩ አድማጮች እንደው እችን ምነው ተዋት እንዳይሉ በአንተ በኩል ችግር ነበር ይሄ መስተካከል ነበረበት የምትለው ካለ እሱን ጠቅሰህልን ወደ አቶ ያሬድ ሄዳለሁ። አቢ
ሁለት ነጥቦች ለማንሳት ፈልጋለሁ በእኔ በኩል መስተካከል ያለባቸው። አንደኛው በከተማው ፖሊስ በትምህርት ቤቱ የመደበልን ፖሊስ ብቃት ቁጥራቸው በቂ ስላልነበረ የመጣውን ህዝብ ለማስተናገድ ጉልበት አልነበራቸውም። በዚህ ምክንያት ሰልፍ ላይ የመጨናነቅ ሁኔታ ይታይ ነበር። አልፎ ተርፎም በመደናገጥ ያው ሰቡ ባንድ ጊዜ በሚመጣ ጊዜ በሩን በመዝጋት በራሳቸው ፈቃድ የመቆለፍ እኛ ሳንነግራቸው ይሄንን አይቻለው። ለዚህም ደግሞ በሚቀጥለው ቀን ተሰብስበን አስፈላጊው የፖሊስ ቁጥር እንዲጨመር ተደርጎ በደንብ እንዲያስተናግዱን አድርገናል። ከዚህ መጀመሪያው ሁለት ቀን ግርግር ቢኖርበትም በምንችለው በአቅማችን በፈቀደው እየተነጋገርን ከነዚህ ፖሊሶች ጋር በደንብ እንዲያስተናግዱን እንዲረዱን አድርገናል። በሚቀጥለው አመት ግን ይሄንን ከዚህ ልምድ ወስደን የተሻለ ቁጥር ከሲቲው እንዲሰጠን እንጠይቃለን። አንዱ ይሄ ነው። ሁለተኛ ደግሞ ቬንደሩ ዙሪያ በርካታ ቆሻሻዎች ማንሳት እያቃታቸው አሁንም የሰው እጥረት የጉልበት እጥረት ስለነበራቸው በተወሰኑ ሰዎች ነበረ ጽዳቱ የሚደረገው።
የማላፊነት ነበር
የትምህርት ቤቱ ነበር እና ሁኔታውን አስረድተናቸዋል። የሚመጣውን የነጋዴዎች ድንኳኖችን የሚከራዩት የህዝብ ቁጥር ተናግረን ነበር። ይህን ሆሊዴይ ስለሆነና በትምህርት ቤቱም የባጀት ቅነሳ ስለያደረጉ ስለነበረ የመደቧቸው ሰዎች ብቃት ያልነበራቸው ናቸው ቁጥራቸው። እና እኛም በጎናችን ሌላ የጽዳት ኃይል ቀጥረን ነው ያጸዳ ነው። እና ወደፊት ግን ይህንን ተረድተን አንደኛ ለቬንደሮቻችን ጥሩ አይነት መመሪያ ሰጥተን ቆሻሻቸውን እየተጠለሉ በአግባቡ እንዲጥሉ እዛው እንዳያረጉት ለማድረግ ነው የምንፈልገው። ሁለቱን በከፍተኛ ደረጃ የጎዱ ናቸው መስተካከል አለባቸው ብዬ ማሰባቸው እነዚህ ሁለቱ ነው። በጽዳትና በሴኩሪቲ
እንግዲህ በእናንተ በኩል ያለውን ለማወቅ ነው። ዋና ጻፊው አቶ ያሬድም የታዘብከው ሌላም ሊስተካከል የሚገባው ነገር አለ የምትለው ያንተን ግምገማ?
ከሞላ ጎደል ፕሬዚዳንታችን ተናግሮታል። አጠቃላይ ውድድሩ ያማረ ነበር ለማለት ይቻላል። ተጫዋቾች ፉክክር የሞላበት ውድድር በመጀመሪያውም ዲቪዚዮን በሁለተኛውም ዲቪዚዮን ከባድ ውድድሮች የነበረበት ነበር። ኢትዮጵያ እንዲህ እንደተጠቀሰው ጥሩ ነበረ። በእኔ አስተያየት መስተካከል ያለበት ለወደፊት በተለይ የኢትዮጵያ እንዲህ ላይ በር ላይ ትኬት ለመቁረጥና ትኬት ከቆረጡ በኋላ ለመግባት የነበረው ግፊያ እሱ መስተካከል አለበት ብዬ ገምታለሁ። ሰው ትኬት ቆርጦ ወደ በር የሚመጣበት እንደዚህ አይነት ነገር ቀደም ብለን ብናዘጋጅ በር ላይ የሚኖረውን ጭንቅንቅ ይቀንሳል ብዬ ገምታለሁ።
መልካም። የኢትዮጵያ ቀን ከተነሳ ያሬድ በዛው ልትቀጥል ትችላለህ። የኢትዮጵያ ቀን ሁለት ጥያቄ አለኝ። አንዱ ግን የዘንድሮን በዓል በተመለከተ እዛ ዶም ውስጥ አየር ሊገባ ይችላል፣ ኤር ኮንዲሽንድ ነው፣ ጥሩ ነው። በአንድ በኩል ግን ለኢትዮጵያ ቀን የመጣው ሰው አዳራሽ ውስጥ ካለው የበለጠ ውጪ ነው ያለው። ለምን ሞላ? በቃ አይቻልም ተባለ መግባት። ልክ ሜዳ ቅድም አብይ እንደተቀሰው ቦታ የለም ብሎ ፖሊሶች እንዳገዱት ያልገባ ሰው አለ። ምናልባት ከዚያ አንፃር አንዳንድ ሰዎች ለምን ውጪ አላረጉትም እንደድሮው ሁሉም ሰው ሊሳተፍ ይችል ነበር የሚል አለ። አንዱ ይሄ ነው በህዝብ በኩል ነው የሚያየው ትራስ የዛው ተገኘች። ሌላው ግን በኢትዮጵያ ቀን እንደሚገባኝ የኢትዮጵያን ባህል እና የኢትዮጵያን ታሪክ ምናስተውስበት ነውና ተናጋሪዎች የውጭ እንግዶች ስለ ኢትዮጵያ የሚያቁ በፖሊሲም ደረጃ መስተካከል አለበት የሚሉትን ለህዝብ የሚናገሩበት ቀን ነውና ያ ከቀረ ቆይቷል እና ማንንም አልመጣም። ሄሩ ይመጣል ተብለዋል አልመጡም። ያኛው የክብር እንግዶች ናቸው ያሉት እናንተ ናችሁ። ይሄ ነገር እንደው መቼ ነው የኢትዮጵያ ቀን? ዘፈን ዘፍኖ መላየት እኮ ምን በየምሽቱም ዘፈን አለ እና የኢትዮጵያ ቀን አረጋውም ዘፈን ዘፍኖ መላየትና ይሄ ነገር ተስፋለኝ ወደፊት እንግዲህ አዲስ አመራር ነው አብይ ያሬድ ይስተካከል ብዬ አስባለሁ። እስቲ ከዶሙን ጀምር መቀጠል ይችላል ያሬድ በዛው አጥራጣል አርገን እናንተ።
እሺ እንግዲህ ዶሙ ቤት ውስጥ የተደረገው በ2012ም ቤት ውስጥ ነው የተደረገው። ውጭ ቢሆን አንደኛ በዛን ቀን እንደውም ዳላስ መሆኑ ደስ የሚለው አርብ ዕለት የማጣሪያ ጨዋታዎች አሉ ለዋንጫ የሚሄዱ ቲሞች የሚጣሩበት ቀን ነው እና ያ ጨዋታ ረፈድ ብሎ ነው የሚጀምረው። ግን የዳላስ እንዳልኩት ቤት መኖሩ ጨዋታውን አንተናል ሰዓቱን አይጋፋም ወይም የተጣደፈ ነገር እንዲሆን ወይም በጠዋት ሰው በማያይበት ሰዓት እንዲሆን አድርገው ምክንያቱም ቤት ውስጥ ነው የኢትዮጵያ ቀን የሚዘጋጀውና ሰው እዛ መግባት ይችላል። እንግዲህ አንድ ያው ብዙም ሰዎች ነበረ ለምን ውጭ አልሆነም ለሚለው ካለው ሙቀት የተነሳም ውስጥ መሆኑ በተለይ ቤቱ ቀዝቃዛው ነው መገኘቱ ከ2012 ከነበረው አንጻር ሲታይ እሱ ይረዳል ባይም በእኔ አስተያየት። ከዛ በተጨማሪ ግን አንዳንድ ጊዜ አንዳንዱ ሰው ውስጥ የምገብቶም እንደዚህ ቁጭ ብሎ ፕሮግራሙን ማየትም ግድም አይለውም አለ ዝም ብሎ ውጭ እየዞረ
ሊገባ ስላልቻለ ነው ያሬድ ምክርት አርግልኝና መግባት አልቻለም ፈልጎ ሰው ወጥቼ ስራዬ ብዬ አይቻለሁ ውጭ የሚያመሩ ሰዎች ነበሩ ፖሊስም አትገባም ብሏል። ሙቀት ለተባለውም ሳምንቱ ሙሉ ጨዋታ ሳይ ሙቀት ላይ ነው ሰው የነበረው ከጠዋት እስከ ማታና በቂ ምክንያት ከሆነ አላቅም።
እኔ በኢትዮጵያን ቀን ወደ ውስጥ መግባት አትችሉም የሚለውን እንደነበረ አላወቁም። ግን የገባውን ሰው ሁሉ በውስጥ በኩል በተለይ ቦታ ቦታቸውን ያዙ ሌሎችን መግባት እንዲችሉ በተደጋጋሚ ጊዜ ማስታወቂያዎችን እያቀረብን ተናግረናል። እንግዲህ ውጭ ቢሆን እንግዲህ ካለፈ በኋላ ነገሮች ሲታዩ እንደዚህ ስለሆነ መግባት አትችሉም ስለተባለ ውጭ ቢሆን ምናምን የሚለው ውጭ ብናረግ ደግሞ አይ ውስጥ ቀዝቃዛ ያለ ውስጥ ብናረግም የሚል ሀሳብ ይነሱ ይችል ይሆን ነበር። እንግዲህ ከኛ አንጻር መልካም ይሆናል ሊበጃል ይጠቅማል የሚለውን
ውጭ የተለመደ ነው ኢትዮጵያ ቀን ብዬ ነው። ጥሩ እሺ፣ ሌላውን አቶ አብይ ጨምርበት ይሆናል። እንግዲህ
እሺ፣ ልክ ነው ይሄ የበየከተማው እንደሚታወቀው ዋሽንግተን ዲሲ አካባቢና በአትላንታ ወይ በሲያትል በመናረግበት ጊዜ የምንጠብቃቸው የአቴንዳንስ ቁጥሮች አሉ። ያው የህዝብ ቁጥር የሚመጣው ስንት እንደሆነ እንገምታለን። በዳላስ ጊዜ ከዚህ በፊት በነበረን ተለምዶ ሊመጣ ይችላል ብለን ያሰብነው ቁጥር ያንን ዶሙን ይመጥናል ብለን ነው የተዘጋጀነው በሙቀቱ ምክንያት በብዛት። ስለዚህ ይሄንን አዳራሽ ይዛል ውስጥ ብናደርገው ሊቀር ያሰበው ህዝብ ውስጥ ከሆነ ይመጣል እና ይህንን የተዘጋጀውን ዝግጅት በሚገባ ይሳተፋሉ ብለን ስለገመትን ውስጥ አድርገናል። ያም ሆኖ ግን ቁጥሩ ከመያዝ ካፓሲቲ ከሚችለው በላይ ነው የያዘው። እንደውም አንድ የቦርድ አባላችን እዛው ሀሳብ አምጥቶ ይህንን ሾው ይህንን ትርኢት ለሁለት እንክፈለው ብለን ሁሉ ፖሊሶቹን አነጋግረን ነበር። መጀመሪያ የገባው ህዝብ ከወጣ በኋላ እንደገና ተመልሶ ሁለተኛው እንዲደረግ እና ይሄ ሳይቻል ቀርቷል። ግን እንግዲህ
ይሄ እንግዲህ የሚያሳየኝ እኔ ይቅርታ ስላቋረጥኩ እንጂ ይሄ እንግዲህ የሚያሳየው ምንድን ነው የቦርድ አባሉ ያመጣው ሀሳብ ብዙ ሰው ውጪ እንዳለና መግባት እንዳልቻለ ነው የሚጠቁም ነው። እሺ
ትክክል ነው። እና እንግዲህ እኛ በግምት ነው የምናደርገው ይመጣል ብለን የምናደርገው የምንጠብቀውን ቁጥር። ስለዚህ ብዙ ሰው ከጠበቅነው በላይ ነው የተገኘልን፣ ደስ ብሎናል በመገኘቱ። ግን ከቁጥር ይይዛል ይመጣሉ ብለን ከዚህ በፊት ከጠበቅናቸው በላይ ነው የሆነው። ወደፊት ሌላ የተሻለ ደግሞ ቦታ ዳላስ በሚደረግበት ጊዜ እንፈልጋለን። ለአሁኑ ግን ያገኘነው ቦታ ስቴዲየም ይሄንን እና ይሄንን ብቻ ስለሆነ በዛ እንድናረግ እንድናዘጋጅ ተገደናል። ሌላው ስለ ኢትዮጵያን ቀን የተጠየቀው ጥያቄ ላይ ትንሽ ለመጨመር ያክል እንግዲህ ኢትዮጵያዊነታችንን የምናስተዋውቅበት ማንነታችን የምንገልጽበት አንደኛው መንገድ ኪነት ወይም የጥበብ ስራ ነው ብለን እንገምታለን እና በተለያዩት ክፍለ ሀገር ጨዋታዎች፣ የብሔረሰብ ጨዋታዎች ማንነታችንን እንገልጻለን። እዚህ ሀገር ላደጉትም ልጆች እና ለተወለዱት ልጆች ደግሞ የኢትዮጵያ የተለያየ ብሔረሰቦች ያለባት የተለያየ ቋንቋ የሚነገርባት ሀገር ነች ብለን ለማስተዋወቅ ስለምንፈልግ ነው ብዙ ጊዜ በኢትዮጵያን ቀን እነዚህን ትርኢቶች የምናደርገው እና እንግዲህ
አይ ጥሩ ነው። አብይ፣ እኔ ለመከራከር አለ እኔ ሁሌ የምጠይቀው ከዚህ ቀደም ካየሁት ልምድን ነው። የኢትዮጵያ ቀን ተብሎ ኢትዮጵያ በይበልጥ የምትታወቅበት ሙዚቃ እኮ ቅድም እንዳልኩት በየምሽቱ ሙዚቃ አለ። ይሄም የኢትዮጵያን ታሪክ ተናጋሪዎች መጥተው እንዴ ቲያትር እኮ የቀረበበት ዓመት ሁሉ እናውቃለን። ልዩ ልዩ ግጥሞች፣ ስነ ጽሁፍ እና ታሪካዊ የታሪክ ሰዎች እየመጡ የኢትዮጵያን ታሪክ እዚህ ለተወለዱ ልጆቻችን የሚያስረዱ ኢትዮጵያ የምትባል እንዲህ አይነት ሀገር ለካ አለችን እስከሚሉ እና ሙዚቃማ ባህላዊ ሙዚቃማ በየጊዜው አለ ነው ነገሩን ለክርክር ሳይሆን ወደዛ መሄድ የሚቻልበት ሁኔታ ካለ ጊዜ ቢሰጠው የኢትዮጵያ ቀን ዛሬ ይከበራል ብለን አሜሪካዊ የሆኑ ሰዎችን እንግዶች ስንጋብዝ የኢትዮጵያን ሙዚቃ ብቻ ሙዚቃ ባህል የጥበብ ስራ እኮ አልታየም። ታየ እንዴ? ዘፈን ተዘፈነ የጥበብ ስራ የጥበብ ስራ ውጤት ነው። እና እንደው ለማስታወስና ነገሩን አጽንኦት ሰጣችሁት ወደዛ የሚከደበትን ነገር ይታሰባሉ እንደዚህ ቀደሙ ለማለት ነው እንዳልኩት ደግሞ አቶ አብይ አዲስ ጀማሪ መሪነህ አዲስ ነገር ወደፊት አሳየናለህ ብዬ ተስፋ አደርጋለሁ አብይ የሚለው ስም እንደውም በኢትዮጵያው ጥሩ ነገር እያመጣ ነው እና ልትበረታ ይገባል አንድ ግን መግቢያው ላይ አንተ እንደተናገርከው ወነቱ ስለ ኢትዮጵያ በጣም ጥሩ ነገር ተናግረሃል በተለይ ጠቅላይ ሚኒስትር አብይ ፌዴሬሽኑ እውቅና ሰጥቶ ወደፊት ክብራቸውን በሚመጥን ቦታ እንደሚስተናገዱ ቃል የተገባበት ህዝቡም በእውነት ስሜት ነክቷል ፌዴሬሽኑም ስላለፈው ይቅርታ ብሎ የጻፈው ደብዳቤ ይቅርታ ማለት ይቅርታ ስል እንደው በቃል በቃል ሳይሆን ለሁኔታው ገለጻ ያረጋችሁበት ነገር በጣም የሚያስደስት ነው እዛ ላይ ግን መጣለሁ ብለው ስለጻፉልን ነው ስለጠየቁን የሚል ነገር አለ ጥያቄው ከሳቸው የመጣ እንዳስመስለው ፈራለው ትክክል ይሆን እንዴ አነጋገሩ አቢ
ጥያቄው የመጣው እንግዲህ በወኪላቸው ነው በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አምባሳደር በኩል ነው የመጣው
ጥያቄው ልክ ነው አው እዛ ላይ ሌላው ደግሞ ስትናገር ስለ ፌዴሬሽኑ አንዳንድ ነገር እኔ እንግዲህ ሁልጊዜ የማየውን ነገር ከ25 አመት በላይ አብሬ ስለቆየው የማየውን ነው የነበረው ሲቀር ይሄ ለምቀረን ላለንና አሁን ሁለት የሴቶች የእግር ኳስ ቡድን አለን ብለን ተናግረሃልና እኔ በእውነቱ እንኳን ሁለት አንድም የሴቶች እግር ኳስ ቡድን አለ ብዬ መናገር አልችልም ለምን ሴቶች ልጆች ይጫወቱ ያለው ቁጥሩም የሞላ ቁጥራቸውም ያልሞላ መደበኛ መስመር ዳኛ ተመድቦ እነሱም መለያ ልብስ በደም ልብሰው ሳይሆን እንደው ሰብሰብ ብለው ነው የሚጫወቱና ስፖርት ከተባለ የሴቶችን እግር ኳስ እንጨምራለን ከተባለ በአግባቡ ቲም ስም ተሰጥቷቸው የዛው ከተማ ተሰብስበው አለ መጫወት ያለባቸው ከየስቴቱ መጥተው ፌዴሬሽኑ በዛ ደረጃ ሊያስብ ይችላል ወይንስ ደግሞ እንደው ሴቶች እንዲሳተፉ ያህል ብቻ ሜዳ ላይ የሚገቡ ልጆች ልጃገረዶች ይኖራሉ ብለን ይሄ አለን ለማለት ልክ እንደ ሩጫ ይባላል አንድ 5-6 ሰው ይሰበሰብና ይሮጣል አለቀ ለህፃናት ናቸው የሚጨምሩት ስፖርት በሙሉ የሚጠቃለል ከሆነ መጠቃለል አለበት የማይቻል ከሆነ ግን ከፌዴሬሽኑ አቅም በላይ ነው ተብሎ ህዝብ ማወቅ አለበትና እንዲህ ይላሉ ሚሉትን ተግባራዊ አድርጉም እንድትባሉ አያስፈልግም ለማለት ነው ይቅርታ እኔ እንደው ነገሩን አብረን ከኖርን እየተራረመና እየተስተካከለ እንዲሄድ ከሚል አንጻር ነው እስቲ ያሬድ ጀምር እዚህ ላይ
እንግዲህ የሴቶች ቡድን የሚለው የሴቶች ቡድን አለ ፌዴሬሽኑ አንድ የቅዱስ ሚካኤል ቡድን አለ እነኚ ቡድን ሙሉ የተጠናከሩ አመቱ ሙሉ ፕራክቲስ ሰርተው የሚመጡ ቡድን ናቸው
ከየት ነው የሚመጡት
ቅዱስ ሚካኤል ሜሪላንድ የሴትም ቡድን አለው አብረው የሚሳተፉ ናቸው ለረጅም አመት አብረው ሲሳተፉ የነበሩ ናቸው እንግዲህ ሌሎች ቲሞች የራሳቸውን እንደዚሁ አጠናክረው ሊመጡ ይገፋል ግን እስካሁን እንደነሱ ተጠናክሮ የመጣ የለም እንጂ ሙሉ ራሳቸውን ችለው ሙሉ ትጥቅ አድርገው አመቱን ተለማምደው የሚመጡ የቅዱስ ሚካኤል ሴት ቡድን አለን መክፈቻው ፕሮግራም ላይም ከነ ሙሉ ትጥቃቸው ከሌሎቹ ቲሞች ጋር አብረው ተራምደው ታይተዋል ሁለተኛ እንግዲህ ፕሬዚደንቱን ጠቅሶ የነበረው በዳላስ ከተማ ተዘጋጅቶ አብሮ ከነሱ ጋር የሚወዳደር ተብሎ ተዘጋጀ ነበር እነሱ እንግዲህ አለመገኘት ይሆናል ያንን ተሰባስቦ የሚለውን አስተያየት ለማምጣት የተሻለበት ይያምናል ከዛ ውጪ ሌሎች ከኳሱ ውጪ ሌሎች ነገሮችን ማድረግ ይቻላል ለምሳሌ እንደ ሩጫ አሁን ደግሞ ያሉት ወጣት ትውልድ ደግሞ በኳሱ ብቻ ሳይሆን በሌላም በቅርጫት ኳስም ብዙ የሚጫወቱ ልጆች አሉ እነሱ መጥተው እንዲሳተፉ ለማድረግ የሚሆን አለ ለሚለው አለ እንግዲህ ለማድረግ ይቻላል ፍላጎቱም አለ ነገር ግን ያው እኛ በአብዛኛዎቻችን ያደግነው እና የጫወትን ያየ ነው ያደግንበት ኳስ በመሆኑ የፌዴሬሽን ሲመሰረት በኳስ ደረጃ ስለተመሰረተ በዛ ላይ ብዙ ጊዜ እና ትኩረት የሚሰጠው በዛ ላይ ይሆናል
ያው እኔ ሀሳብ ማቅረብ አይደለም ይሄ ይጨመር ማለት አይደለም አለ ብላችሁ ስለምትናገሩ ሩጫ አለ የሴቶች ቡድኖች አሉ ስለሚባል ተሟልቶ መገኘት አለበት ቃላችንና በተግባር የሚታየው መሆን አለበት በሚል ነው እኛ እንግዲህ የጎደለ የመሰለን ለእናንተ ለመጠቆም ነው እንጂ እንከን ያወጣን ወንፋፋደረሽ ፌዴሬሽኑ ላይ አቃቂር ለእንት ለማረድ አይደለምና በዛ እንድንረዳዳ እንድንግባባ ፈልጋለሁ እሺ አብይ ወዳንተ ልሂድ
አቶ አዲሱ አዎ በጣም ጥሩ ጥያቄ ነው የቀረበልን እንደውም በእናንተ በኩል እንደዚህ አይነት ደግሞ መስተካከል ያለባቸው ወይም ደግሞ መታረም ያለባቸው ነገሮች ይቀርቡልን ደስ ይለናል እና ምን ተጠብቀው ይሄንን ነውና ጥያቄው ተገቢ ነው እንፈልገዋለን እንዴ ያለው ጥያቄ መጠየቃችን አሁን አቶ ያሬድ እንዳለው የሴቶቹ የእግር ኳስ ቡድን በቅዱስ ሚካኤል የተጀመረው በ2008 ዓ.ም ነው ሌላ ሁለተኛ ቲም ደግሞ እነሱን የሚገጥም በከተማው ይዘጋጃል። በዚህ አመት ግን ያንን በመገልጽበት ጊዜ ሌላ ቲም ከእንደዚሁ ከዋሽንግተን ዲሲ አካባቢ ይመጣል ተዘጋጅተናል ብለው የነገሩን ነበሩና እነሱ ቅዱስ ሚካኤል ቡድን ጋር ከዚህ ቡድን ጋር ይጋጠማሉ የሚል ግምት ነበረ። በአጋጣሚ ያ ሳይሆን ቀርቶ ነው።
እንዴት ገመገማችሁት? እንዴት አያችሁት? ይበልጥ ደግሞ ጥሩ የሚሆነው ለአድማጭ ይሄን እናረጋለን ብለን ይሄ አልተሳካም ዘንድሮ ይቅርታ፣ ይሄን እናረጋለን ብለን ይሄ አልሆነም፣ ይሄ ነው ከህዝቡ ጋራ አመኔታ የሚፈጥርላችሁ እናንተ አሁን መከላከል ላይ ናችሁ ማለት አይደለም። ጥሩ ነው። አሁን አቶ አበየም እንዳለው ጥሩ ነው፣ ልንጠየቅ ይገባል። በቃ ይሄ ነው ህዝብ የሚለን እንሰማለን። ይሄ ነው ይበልጥ ልብ ሰው ልብ ውስጥ የሚያስገባችሁና የኛንም ማጣየቅ እንድትረዱት ማለቴ ነው። እንግዲህ ገምግማችኋል፣ በእናንተ አስተያየት ጎደለ የምትሉትንም ጠቆማችኋል፣ መስተካከል ያለበትንም እኔም ባቀረብኩት ጥያቄ ተግባብተናል። ለምን ጥያቄው እንደሚቀርብ ተረድታችኋልና እንደማጠቃለል ለእናንተ አንዳንድ ደቂቃ አድል ልስጥ።
እሺ፣ እኔ ልጀምር።
እሺ፣ ያሬድ። እሺ፣
በድጋሚ አቶ አዲሱ የቮይስ ኦፍ አሜሪካን እጅግ አድርገን እናመሰግናለን። ያለማቋረጥ በየአመቱ ለምትሰጡን አገልግሎት እየመጣችሁም ስለምትዘግቡ መልካሙንም የጎደሉ የሚባሉትንም ስለምትጠቁሙን እኛ ማናያቸውን ማንሰማቸውን አይንና ጆሮ ናችሁ እያያችሁ እየሰማችሁ ስለምትጠቁሙን እጅግ አድርገን እናመሰግናለን። እንግዲህ እንደተባለው የ35ኛው አመት ከሞላ ጎደል በጥሩ ሁኔታ ያለፈ ነው። የጎደሉ ነገሮች ነበሩ፣ ተጠቅሰዋል። እነ የጎደሉትን እንግዲህ ለ36ኛው አስተካክለን
ጥሩ ነው።
እንግዲህ ደግሞ የተከፉ ወይ የሚያዘኑ ካሉ እነሱን ይቅርታ ጠይቀን ለሚቀጥለው አመት ደግሞ ለማሻሻል ተዘጋጅተን እንጠብቃለን። መጥተው ለተሳተፉ ኢትዮጵያውያኖች፣ ኢትዮጵያን ወዳዶች በሙሉ እጅግ አድርገን እናመሰግናለን። ይህን ውድድር ያማረ የደመቀ የሚያደርጉት ደግሞ 32 ክለቦች ተጫዋቾቻችን፣ እነሱንም እጅግ አድርገን እናመሰግናለን። ለሰጠኝ እድል እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ በጣም። እንግዲህ 36ኛውማ ሁለት አብዮች አጠገባችን አድርገን ነው የምናከብረው፣ ተስፋ እናደርጋለን። በጣም እናመሰግናለን አብይ።
እሺ፣ አመሰግናለሁ አቶ አዲሱ። እኔም አመሰግን የምፈልገው በቅድሚያ ይህንን ስቴዲየም ውስጥ የሚደረገውን አንዳንድ ስራዎች የተጓደለ የመሰላቸውን ልክ እንደ ራሳቸው አድርገው ቆጥረው ከኋላችን ሲያግዙን የነበሩት የዳላስ ነዋሪ ማመስገን እፈልጋለሁ። በአጠቃላይ ግን የዳላስ ህብረተሰብ፣ የዳላስና አካባቢው ነዋሪዎቹን ይህንን ዝግጅት ስላደመቁልን ከመክፈቻው ጀምሮ እስከ መዝጊያው ድረስ የኢትዮጵያ ኮሚኒቲ ሊቀመንበርን፣ እነዚህን ሁሉ ማመስገን እፈልጋለሁ። እንግዲህ ብዙ ባለሙያዎች አሉ እዚህ ሀገር የሚኖሩ በጥበብ ስራም በኪነትም በባህላዊ ነገሮችም፣ የእነሱን እርዳታ ደግሞ እንፈልጋለናል። ይህን ጥሪ ማቅረብ እፈልጋለሁ። አመሰግናለሁ።
እግዚአብሔር ይስጥልኝ አብይ ኑሮልኝ፣ እንዲሁም ዋና ጸሐፊ አቶ ያሬድ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ሐምሌ 9 ቀን ባለፈው ሳምንት ሰኞ ማለት ነው፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ የሁለት አስርተ ዓመታት ጠላታዊ ግንኙነት ለማክተም ሲሉ የሰላም ስምምነት ፈርመዋል። ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ.ም ህዝበ ውሳኔ አካሄዳ ከኢትዮጵያ ከተገነጠለች በኋላ ሁለቱ ሀገሮች መልካም ግንኙነት ነበራቸው። ከአምስት ዓመታት በኋላ ግን አስከፊ ጦርነት ተካሂዶ ከ80,000 በላይ ህዝብ አለቀ። ጦርነቱ እንደ አውሮፓ አቆጣጠር በ2000 ዓ.ም አበቃ። ይሁንና ሁለቱም ሀገሮች በድንበሮቻቸው ወታደራዊ ኃይሎች ማከማቸቱን ቀጥለዋል። የሰላሙ ስምምነት ጠላትነትን ከማብቃቱ ሌላ ሁለቱ ሀገሮች ሰፊ ጥቅም እንዲያገኙ ያደርጋል። ኢትዮጵያ በየብስ የተከበበች ሀገር እንደመሆኗ መጠን ለአሰብና ለምጽዋ ወደቦች ተደራሽነት ታገኛለች። እነዚህ ወደቦች ከእስያና ከአውሮፓ በስዊዝ ካናል በኩል በሚካሄድ የመርከቦች ዝውውር በዓለም ብዙ ትራፊክ ካለባቸው መካከል ውስጥ ይፈረጃሉ። ኤርትራ በበኩሏ ከኢትዮጵያ ጋር ባካሄደችው ጦርነት የተደቆሰውን ኢኮኖሚዋን ለማሻሻል መንገድ ይከፍታል። ኤርትራ ተገላ ቆይታለች፣ ብዙ ኤርትራውያን ተሰደዋል። ዩናይትድ ስቴትስ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክና በኤርትራ መካከል ባለፈው ሰኞ የፈረሙትን የሰላምና የጸጥታ ስምምነት በበጎ ትቀበለዋለች ብለዋል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ወደ ሰላም፣ ወደ ብልጽግናና ወደ ፖለቲካዊ ለውጥ በማምራታቸው እናሞግሳቸዋለን። ግንኙነታቸው ወደ መደበኛ እንዲመለስ ማድረጋቸው፣ በህብረት የሰላምና የወዳጅነት ውል መፈረማቸው ህዝቦቻቸው በጋራ ምኞት በፖለቲካ በኢኮኖሚና በማህበራዊ ግንኙነት እንዲቀራረቡ እድል ያገኛሉ ሲሉ ፓምፖዮ አስገንዝበዋል። ዩናይትድ ስቴትስ ሂደቱን ለመደገፍ ሁሉም ወገኖች በግልጽነትና በሙሉ መተማመን መስራቱን እንዲቀጥሉ ለመርዳት ዝግጁ ናት። በኢትዮጵያና በኤርትራ ሰላም መኖሩ በአፍሪካ ቀንድና በቀይ ባህር መረጋጋት እንዲኖር ይረዳል በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አመልክቷል።